ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሐሙስ ሐምሌ 28 2014 ዓ.ም ምረት ምሽት ዝግጅታችን ጀመረ። ጎንደርን በመሳሰሉ የኢትዮጵያ ትላልቅ ከተሞች የሚታየው የውሃ አቅርቦት ችግር ኑሯቸውን እያወሳሰበው መሆኑን ነዋሪዎች ገለጹ። በጉጂና በቡርጂ መካከል የተፈጠረውን ግጭት ለመፍታት እየተካሄደ ያለው ሽምግልና በመቆየቱ በነዋሪዎች ላይ የኢኮኖሚ ጫና እያስከተለ ነው። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሻው ስምንሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ተሳሽናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እንድትከታተሉ እንጋብዛለን። አሁን ቀዳሚ ወደ ሆነው የዕለቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶልኝ ነኝ። እስካሁን በአስከፊነቱ የተመዘገበው ጥቃት በሶማሊያ የአፍሪካ ህብረት ሰላም አስከባሪ ኃይል ላይ ከተፈጸመ 3 ወራት በኋላ አሜሪካ 24 የሚሆኑ ታንኮችና ወታደራዊ ማጓጓዣዎች ለኃይሉ ለግሳለች። የርክክብ ስነ ስርዓቱ በሶማሊያ የአሜሪካ አምባሳደር ላሪ አንድሬ እንዲሁም በሶማሊያ የአፍሪካ ህብረት የሽግግር ልዑክ ከፍተኛ ኃላፊዎች በተገኙበት በሀገሪቱ መዲና ሞቃዲሾ ዛሬ ተካሂዷል። በአሜሪካ መንግስት የተለገሱት 24ቱ ታንኮችና ወታደራዊ ማጓጓዣዎች የአፍሪካ ህብረት ከአልሻባብ ጋር ላለበት ውጊያ አቅም ይጨምርለታል ተብሏል። ዝርዝሩን ስመኝሽ የቆየ ታቀርብልናለች።
የርክክብ ስነ ስርዓቱ የአሜሪካ አምባሳደር ላሪ አንድሬ እንዲሁም በሶማሊያ የአፍሪካ ህብረት የሽግግር ልዑክ ከፍተኛ ኃላፊዎች በተገኙበት በሶማሊያ መዲና ሞቃዲሾ ዛሬ ተካሂዷል። በአሜሪካ መንግስት የተለገሱት 24ቱ ታንኮችና ወታደራዊ ማጓጓዣዎች የአፍሪካ ህብረት ከአልሻባብ ጋር ላለበት ውጊያ አቅም የሚጨምር ሲሆን፣ ልዩ ታንኮቹና ወታደራዊ ማጓጓዣዎቹ የሶማሊያ ማዕከላዊ መዲና በሆነችው በለደወይንና አካባቢዋ በጋራ ለሚንቀሳቀሱት የሰላም ልዑኩ የጅቡቲ ተጠባባቂ ኃይልና የሶማሊያ ብሔራዊ ጦር ጠቀሜታ ይውላሉ ተብሏል። በርክክቡ ላይ ንግግር ያደረጉት አምባሳደር ላሪ አንድሬ ልዩ ታንኮቹና ወታደራዊ መኪናዎቹ ሰላም አስከባሪውን ኃይል ከመንገድ ላይ የቦምብ አደጋ እንደሚታደገው ተናግረዋል።
The expression of our support amongst other ways is the donation of these vehicles.
የሰላም ልዑኩ የጅቡቲ ተጠባባቂ ኃይል ለሚገኝበት ለአፍሪካ ህብረት ኃይሎች ድጋፋችንን ከምንገልጽባቸው የተለያዩ መንገዶች አንዱ አብዛኛውን ጊዜ አደገኛ ፈንጂዎች በተጠመዱባቸው የሶማሊያ መንገዶች ላይ በሚጓዙበት ጊዜ ራሳቸው እንዲከላከሉ የሚረዱ እነዚህን ማጓጓዣዎች መለገስ ነው።
በአፍሪካ ህብረት ከፍተኛ ባለስልጣን የሆኑት ፊዮና ሎርታን በበኩላቸው እርዳታው የሰላም ልዑኩ ሰራዊቱንና መሳሪያዎቹን እንደገና እያደራጀ ባለበት ወቅት መሰጠቱ መልካም አጋጣሚ ነው ብለዋል።
On behalf of the African Union, on behalf of its membership, on behalf of
ይህ ኃይል ለሶማሊያ ህዝቦች አንድነትንና ድጋፍን ለማሳየት የሚደረግ የጋራ ጥረት እንደመሆኑ መጠን በአፍሪካ ህብረትና በአባላቶቹ እንዲሁም ጅቡቲን ጨምሮ ለህብረቱ የሰላም አስከባሪ ኃይል ወታደሮቻቸውን ባዋጡ ሀገራቶች እንዲሁም በሌሎች ደጋፊዎች ስም ዩናይትድ ስቴትስና ህዝቧ በሶማሊያ ያለንን ተልእኮ ለመደገፍ ላሳዩት ልግስናና ጽናት ላመሰግን ወዳለሁ።
ከአልቃይዳ ጋር ግንኙነት ያለው አልሻባብ እንደ አፍጋኒስታኑ ታሊባን በሶማሊያ እስላማዊ መንግስትን ለመመስረት ከሶማሊያ መንግስትና ከአፍሪካ ህብረት ልዑክ ጦር ጋር ላለፉት 15 አመታት ሲዋጋ ቆይቷል። ባለፈው ግንቦት አልሻባብ በአጥፍቶ ጠፊዎች 3 መኪናዎች ላይ በተጠመደ ቦምብ በሶማሊያ የአፍሪካ ህብረት የሽግግር ልዑክ ማዘዣ ጣቢያን አጥቅቷል። ሶማሊያ ሶማሊያ የአፍሪካ ህብረት የሽግግር ልዑክ ማዘዣ ጣቢያን አጥቅቷል። ከቦምቡ ጥቃት በኋላ እስላማዊ ተዋጊዎቹ በከባድ መሳሪያ ጣቢያውን ሲደበድቡ በደርዘን የሚቆጠሩ የቡሩንዲ ሰላም አስከባሪ አባላትን ገድለዋል።
በኢትዮጵያ በኬንያ እና በሶማሊያ ስፋት ያለው አካባቢ ለአራት ተከታታይ ዓመታት ዝናብ ባለመጣሉ የበረታ የረሃብ አደጋ እያንዣበበ መሆኑን የዓለም የምግብ ፕሮግራም በድጋሚ አስጠነቀቀ። ባለፉት 40 ዓመታት ውስጥ አልታየም በተባለው በዚህ የአየር ንብረት መዛባትና የተራዘመ ድርቅ ምክንያት ሶማሊያ፣ ደቡብና ደቡብ ምስራቅ ኢትዮጵያ እንዲሁም ምስራቅ ኬንያ ውስጥ ብዙ ሰው መፈናቀሉንና በሚሊዮኖች የሚቆጠር ከብት ማለቁን የረድኤት ድርጅቶች ጠቁመዋል። 7 ሚሊዮን የሚሆኑ ህጻናት ባለው ችግር ምክንያት በቂ ምግብ ስለማያገኙ በብርቱ ረሃብ መጎሳቆላቸውን የተባበሩት መንግስታት የህጻናት አፋጣኝ ድጋፍ ፈንድ ዩኒሴፍ አስታውቋል። በሌላ በኩል በአሁኑ የዝናብ ወቅት በአንዳንድ አካባቢዎች እየጣለ ያለው ዶፍ ያስከተለው ጎርፍ ችግሩን እያባባሰ መሆኑን ገልጸዋል። በብሩንዲና በተለይ በታላላቅ ሐይቆች አካባቢ ያሉ ከተሞች እየተጠለቀለቁ መሆናቸው ተዘግቧል። የአየር ንብረት መለወጥና የማክሮ ኢኮኖሚ ሁኔታዎች መዳከም ድርቁ ያስከተላቸውን መዘዞች ማባባሱን፣ በአካባቢው የምግብ ዋስትና ላይም የተራዘመ አደጋ መደቀኑን በዓለም የምግብ ፕሮግራም የስደተኞችና የእርዳታ ሥራዎች አስተባባሪ ፊሊክስ ኦኬች አመልክተዋል። በምስራቅ አፍሪካና በሌሎችም የዓለም አካባቢዎች ያሉ ግጭቶች የምግብና የነዳጅ ዋጋ እንዲያሻቅብ ማድረጋቸውን ኦኬች ተቆመው ሁኔታው ምግብ ለማምረት የሚያስፈልገውን ወጪም ወደ መናር ሊገፋው እንደሚችል አሳስበዋል። በአፍሪካ ቀንድ ከ15 ሚሊዮን በላይ ሰው በድርቁ መጠቃቱ በተለያዩ ዓለም አቀፍ ተቋማት ተዘግቧል። የሩዋንዳ ወታደሮች እንደ አውሮፓውያን አቆጣጠር ካለፈው 2021 ዓመተ ምህረት ህዳር ወር እስከ አለፈው ሐምሌ በነበረው ጊዜ ምስራቃዊ ኮንጎ ዲሞክራቲክ ሪፐብሊክ ውስጥ ወታደራዊ ኦፕሬሽን ማካሄዳቸውንና ሩዋንዳ M23 የተባለው ታጣቂ ቡድን ምስራቅ ኮንጎ ውስጥ ጥቃቱን እንዲያጠናክር መርዳቷን የሚያሳይ ጠንካራ ማስረጃ አግኝተናል ሲሉ የተመድ ባለሙያዎች ተናገሩ። የመንግስታቱ ድርጅት መርማሪ ቡድን ይህን ያለው ሮይተርስ ዛሬ ሐሙስ ባገኘው ምስጢራዊ ሪፖርት ሲሆን ሩዋንዳ ወንጀላዎቹን አስተባብላለች። የM23 ታጣቂዎች ካለፈው ግንቦት ወዲህ በኮንጎ የጦር ሰራዊት ላይ በአስርተ ዓመታት ውስጥ ታይቶ በማያውቅ ደረጃ ጠንካራ ጥቃት አካሂደዋል። በርካታ ሲቪሎች የተገደሉ ሲሆን ሩዋንዳና ዩጋንዳ ወሰን አካባቢ ያሉ ከተሞችን በመቆጣጠር ብዙ ሺህ ሰዎችን ከመኖሪያቸው አፈናቅሏል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ምክር ቤት አፈ ጉባኤ በዚህ ሳምንት በታይዋን ያደረጉትን ጉብኝት ለመበቀል ቻይና በታይዋን አቅራቢያ የባህር ላይ ወታደራዊ ልምምድ በማድረግ ላይ ነች። ፔሎሲ አርብ ቶኪዮ እንደሚገቡ ሲጠበቅ በአካባቢው ያሉ ሀገራት የቻይናን ተጽዕኖ ለመቋቋም ግንኙነታቸውን ከምዕራቡ ዓለምና ከሰሜን አትላንቲክ የጦር ቃል ኪዳን አባላት ሀገሮች ጋር ጠበቅ ለማድረግ አስበዋል። ለአምስት ቀን የሚቆየውና ታይዋን ዙሪያዋን የሚደረገው ልምምድ እስካሁን ቻይና ካደረገቻቸው ልምምዶች ትልቁ መሆኑን የሀገሪቱ ቴሌቪዥን አስታውቋል። ልምምዱ የባህርና የአየር እገዳዎችን ለመጣል የሚደረግ መሆኑን ቻይና አስታውቃለች። ሊባኖስ የዛሬ 2 ዓመት 215 ሰዎችን የገደለውንና በቤይሩት ወደብ ላይ የደረሰውን ፍንዳታ አስባ ስትውል ነዋሪዎች በቅርቡ ለተናደው የወደቡ እህል ማከማቻ በሙስናና ግዴለሽነት የሚጠረጥሯቸውን ፖለቲከኞች ተጠያቂ አድርገዋል። ታዛቢዎች እንደሚሉት ባለሙያዎች አሁን ከተናደው ጎተራ ውስጥ እህሉን እንዲያወጣ መንግስትን ሲወተውቱ ነበር። ባለፈው ሰኔ ጎተራው በከፊል ሲናድ ሊባኖሳውያን አስከፊውንና የዛሬ 2 ዓመት የደረሰውን የወደብ ፍንዳታ በሐዘን እንዲያስታውሱ አድርጓል። የዛሬ 2 ዓመት ካላግባብ በወደቡ የተከማቸ አሞኒየም ናይትሬት የቤይሩትን ወደብ ሲያጋይ ፍንዳታው በታሪክ ኒውክሌር ያልሆነ ከባድ ፍንዳታ ተብሎ ተመዝግቧል። በጎተራው የተከማቸው እህል በወደቡ ፍንዳታና በከፍተኛው የበጋ ሙቀት ሲለበለብና ሲጨስ ለሳምንታት ከርሟል። የማህበረሰብ አንቂዎች መንግስት እሳቱን እንዲያጠፋና ጎተራውን በወደቡ ፍንዳታ ሕይወታቸውን ላጡት መታሰቢያነት እንዲውል ቢወተውቱም ሰሚ አላገኙም። እንደ ወደቡ ፍንዳታ ሁሉ ለጎተራው መደርመስ ነዋሪዎች የጥንቃቄ ደንቦችን የማያከብሩ ሲሉ የወነጀሏቸውን የፖለቲካና የደህንነት ባለስልጣናትን ተጠያቂ ያደርጋሉ። መንግስት በበኩሉ ጎተራውን ለማፍረስ ሞክሮ ከፍንዳታው ሰለባ ቤተሰቦችና ከአደጋው ከተረፉ ሰዎች ለምርመራው የሚያስፈልግ መረጃ ሊይዝ ይችላል በሚል ተቃውሞ ስለገጠመው ማፍረስ እንዳልቻለ ይናገራል። ከወደቡ ፍንዳታ ሁለት አመታት በኋላ አንድም ግለሰብ በአላፊነት እንዳልተጠየቀና የሰለባው ቤተሰቦች አሁንም ፍትህን ለማግኘት ትግል ላይ ናቸው ሲል የቪኦኤው ዴል ጋቭላክ ከአማን በላከው ዘገባ አመልክቷል። ለጉብኝት ወይም ለሥራ ወይም ለመኖር ወደ አሜሪካ ለመጓዝ ቪዛ የሚጠይቁ አመልካቾች ከ1994ቱ የሽብር ጥቃት ወዲህ እጅግ የተራዘመ ቀጠሮ እንደሚሰጣቸው ሰሞኑን የወጡ የሀገሪቱ የውጭ ጉዳይ መስሪያ ቤት መረጃዎች ጠቁመዋል። አንዳንድ ዓለም አቀፍ ተጓዦች የቪዛ ቃለ መጠይቅ ቀጠሮ ለማግኘት ከስድስት ወር እስከ አንድ ዓመት እንደሚፈጅባቸው ተናግረዋል። በኮቪድ-19 ወረርሽኝ ምክንያት የአሜሪካ ኤምባሲዎች ለሁለት ዓመታት መዘጋታቸውንና ቪዛ መስጠት ማቆማቸው የፈጠረው ችግር ነው ሲሉ በካቶ ኢንስቲትዩት የስደተኞች ፖሊሲ ኃላፊ ዴቪድ ቤር ለቪኦኤ ተናግረዋል። በወረርሽኙ ምክንያት የተከማቸ ሥራ አለ፣ ከአንድ ዓመት በላይ ቀጠሮ ያስፈልገውም ለዚሁ ነው ብለዋል ዴቪድ ቤር። የቀጠሮ ርዝመት ከኤምባሲ ኤምባሲ ቢለያይም አሁን ያለው ሁኔታ ግን ከ1994ቱ የሽብር ጥቃት ወዲህ የከፋ ነው ብለዋል ቤር። ከጥቃቱ ሁለት ዓመታት በኋላ ጉዳይ ለማስፈጸም የሚወስደው ጊዜ 3 ሳምንት ያህል እንደነበር አንድ የውጭ ጉዳይ መስሪያ ቤት ኃላፊ በወቅቱ ለአሜሪካ የተወካዮች ምክር ቤት ተናግረው ነበር። የውጭ ጉዳይ መስሪያ ቤቱ ሰንጠረዥ እንደሚያሳየው ለአንዳንድ ቪዛ አመልካቾች ቃለ መጠይቅ ለማድረግ ከአንድ ዓመት በላይ ሲወስድ፣ የንግድና የጉብኝት ቪዛ አመልካቾች ደግሞ ከስድስት ወራት በላይ እንደሚጠብቁ ተገልጿል። ዩናይትድ ስቴትስ ለ40 ሀገሮች ተጓዦች ያለ ቪዛ ገብተው ለ90 ቀናት እንዲቆዩ ትፈቅዳለች። በመጨረሻ ማርማጮች በአፍሪካ በአምባሳደርነት ሊመደቡ የታጩና የዲፕሎማሲ ልምድ ያካበቱ 3 ሴቶች ትናንት በአሜሪካ ሴኔት ቀርበው በሀገሪቱ የዲፕሎማሲ ተልእኳቸውን ለመወጣት ያላቸውን ብቃት በተመለከተ የቀረቡላቸውን ጥያቄዎች መልሰዋል። ሹመታቸው የሚጸድቅ ከሆነ 3 ከፍተኛ ኃላፊነትን የሚጠይቁ ኤምባሲዎች በሴቶች ይመራሉ ተብሏል። ሉሲ ታምሊን በአሁኑ ወቅት በሱዳን ጉዳይ አስፈጻሚ ሲሆኑ ሹመቱ ከጸደቀላቸው ወደ ኮንጎ ዲሞክራሲያዊ ሪፐብሊክ በአምባሳደርነት ይመደባሉ። ጄሲካ ዴቪስ ባ ደግሞ በአይቮሪ ኮስት ሲመደቡ፣ ራቻ ሳች ዴቫ ኮርሆነን ማሊ የሚገኘውን የአሜሪካ ኤምባሲ ይመራሉ። የኮንጎ ዲሞክራቲክ ሪፐብሊክ፣ ማሊና አይቮሪ ኮስት ከባድና አስቸጋሪ አምባሳደርነት ሥራ ያለባቸው አገሮች ናቸው ሲሉ በቻድ የቀድሞ አምባሳደር ክሪስቶፈር ጎልድ ዋይት ተናግረዋል። ክብራትና ክብራን፣ የምሽቱ ዜና በዚሁ ተጠናቋል። ከቀሪ ፕሮግራሞቻችን ጋር አብራችሁ እንድትቆዩ ተስፋ አደርጋለሁ። በእኔ በኩል መልካም ምሽት።
እንግዱ ወልዴን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ሐምሌ 28 2014 ዓ.ም ምረት ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችንና በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል፣ እንድትከታተሉን እንጋብዛለን። አሁን ወደ እለቱ የአብይ ርዕስ ዘገባ እንለፍ። አዲሱ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል እኩል ደረጃ ያላቸው 4 ዋና ከተሞች እንደሚኖሩት የክልሉ ምክር ቤት አስታውቋል። በሌላ በኩል በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል የሚገኙ 10 ዞኖችና 6 ልዩ ወረዳዎች በክልል የመደራጀት ጥያቄያቸውን ለፌዴሬሽን ምክር ቤት አቅርበዋል። ጥያቄው ተቀባይነት ካገኘ አሁን ያለው የደቡብ ክልል ይከስምና ቢያንስ 2 አዳዲስ ክልሎች ይፈጠራሉ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል።
አዲሱ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል 4 ዋና ከተሞች እንደሚኖሩት የዞኑ ምክር ቤት ያስታወቀው በትላንትናው ዕለት ነው። ሐሳቡ በብዛ ዋና ከተሞች ማቋቋሚያ ረቂቅ አዋጅ ላይ ከክልሉ 6ቱም ዞኖች ከተወጣጡ የህብረተሰብ ክፍሎች ጋር የተደረገውን ውይይት ተከትሎ የወጣ መሆኑን በደቡብ ክልል ቴሌቪዥን የተጠቀሰው የምክር ቤቱ መግለጫ አስታውቋል። በብዛ ከተሞች ማቋቋሚያ ረቂቅ አዋጅ መሰረት ከየካፋ ዞን የቦንጋ ከተማ፣ ከዳውሮ ዞን የታርጫ ከተማ፣ ከቤንች ሸኮ ዞን የሚዛን አማን ከተማ፣ ከሸካ ዞን ደግሞ የቴፒ ከተማ ለዋና ከተማነት መመረጣቸውን ምክር ቤቱ ጠቅሷል። በኢትዮጵያ አዲስ የተባለውን በዛ ያሉ ከተሞችን በእኩል ደረጃ ለዋና ከተማነት የማደራጀት ውሳኔን በተመለከተ በአዋሳ ዩኒቨርሲቲ የህግና የአስተዳደር ትምህርት ቤት ምክትል ዲንና የፖለቲካ ሳይንስ መምህር ዶክተር ንጉስ በላይ ሐሳባቸውን ለአሜሪካ ድምጽ አካፍሏል። አንድ ክልል ከአንድ በላይ ዋና ከተሞች ሲኖሩት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የመጀመሪያ መሆኑን ጠቅሰው እንደዚህ አይነት አወቃቀር ያስከትላል ያሉትንም ውጤት በስልክ ለቪኦኤ ተናግሯል።
በቱሪዝም በለው በኢኮኖሚም በለው በማህበራዊ በለው ሌላ ጉዳዮች በለው አንድ መቀመጫ ከመሳደግ የተለያዩ መቀመጫዎች አድርገን ያንን እኩል ፌር በሆነ ፍትሃዊ በሆነ ክፍፍል ተደርጎ ሁሉም የማደግ እድል ቢያገኝና በዛውልት እዛ ያለው ነዋሪ ተጠቃሚ እንዲሆን የማድረግ ስለት ነውና በዚህ መልኩ ነው አሁን እነዚህ አራት መቀመጫ ተመርጠው የክልሉን እኩል ፓወር እኩል ስልጣን እኩል እይታ ያላቸው ተደርጎ የተሰየሙት።
በውሳኔ ሐሳቡ መሰረት ቦንጋ ከተማ የፖለቲካና የሪስ መስተዳድሩ መቀመጫ፣ ተርጫ የክልሉ ምክር ቤት መቀመጫ፣ ሚዛን አማን የፍትህና የፍርድ ቤቶች መቀመጫ፣ ቴፒ ከተማ ደግሞ የብሔረሰቦች ምክር ቤት መቀመጫ እንደሚሆኑ ተገልጿል። የፖለቲካ ሳይንስ መምህሩ ዶክተር ንጉስ በላይ አፈታጠሙ ላይ ትኩረት ሊደረግ ይገባል ሲሉም ተናግሯል።
መቀመጫዎች ከአንድ በላይ ለምን አስፈለገ የሚለውን ዋና ምክንያቱን በትክክል ተግባራዊ የሚያደርጉ ከሆነ ነው። አሁን እዚህ ለይስሙላና ለታይታ ሳይሆን በተግባር እነዚህ ከአንድ በላይ የሆኑ መቀመጫዎች ህዝቡና ከተማዎቹ እኩል የማደግ መብት እንዲኖራቸውና እኩል ተጠቃሚነት እንዲሆኑ ተደርጎ ከተሰየሙ ለወደፊቱ ስኬታማ ይሆናሉ። አንዱ ከአንዱ መቀመጫ ማበላለጥ የለባቸውም። የሚበጀተውን በጀት የሚደረገውን የተለያዩ ድጋፎች ለሁሉም በእኩል ፍትሃዊ በሆነ መንገድ የሚያደርጉ ከሆነ የክልል መንግስታት ተጠቃሚና እጅግ በጣም ለህዝቡ ጠቃሚ ይሆናሉ። ነገር ግን ለይስሙላ ዝም ብለው ህዝቦች ስለጠየቁና ህዝቦች ለማስደሰት እዚህ ቦታ መቀመጫ አለ እዛም ቦታ መቀመጫ አለ ብለው የሚሰሩት ከሆነ ግን ስኬታማ ላይሆን ይችላል። ሌሎችም ከዚህ ልምድ ቢወስዱ ጥሩ ነው ባይ ነኝ።
በሌላ በኩል በደቡብ ብሔረሰቦችና ህዝቦች ክልል የሚገኙ 10 ዞኖችና 6 ልዩ ወረዳዎች በክልል የመደራጀት ጥያቄያቸውን ለፌዴሬሽን ምክር ቤት አቅርበዋል። የደቡብ ክልል ምክር ቤት ምክትል አፈ ጉባኤ አቶ ክፍለዋና ሰሞኑን በክልል የመደራጀት ጥያቄ ያቀረቡ ዞኖችና ልዩ ወረዳዎች በሁለት ክልል ለመደራጀት ያቀረቡትን ጥያቄ ሰነድ ለፌዴሬሽን ምክር ቤት ዋና አፈ ጉባኤም ለአቶ አገኘው ተሻገር አስረክቧል። እስካሁን የምክር ቤት ጉባኤ ያላካሄደውን የጉራጌ ዞንን በተመለከተ ግን የተባለ ነገር የለም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። ባለፈው ግንቦት ማብቂያ በቡርጂ ልዩ ወረዳ ሶየማ ከተማ የተፈጠረውን ጥቃት ተከትሎ በሁለቱ ህዝቦች መካከል የተፈጠረውን አለመግባባት በሽምግልና የመፍታቱ ሂደት በመዘግየቱ ነዋሪዎች ለችግር በመጋለጥ ላይ መሆናቸውን ተናግረዋል። የምዕራብ ጉጂ ዞን እንዲሁም የቡርጂ ልዩ ወረዳ ነዋሪዎች ግጭቱ ተከስቶ የ10 ሰዎች ህይወት ከጠፋ ወዲህ የእርስ በርስ ግንኙነት በማቋረጣቸው ሰዎች ሊገበያዩ አለመቻላቸውን ገልጸዋል። አክለውም ነዋሪዎቹ በሶሮ በርጉዳ ወረዳና በቡርጂ ልዩ ወረዳዎች ላይ ግጭት እንደሚነሱ ጠቁመው የአካባቢው አባገዳዎችና ሽማግሌዎች ችግሩን በፍጥነት እንዲፈቱ ጠይቀዋል። የቡርጂ ወረዳ ልዩ አስተዳዳሪም ጉዳዩ በቅርቡ እንደሚፈታ ይናገራሉ። ገልሞ ዳዊት በዚህ ዙሪያ ያደረሰን ዘገባ ተከታዩ ነው።
አቶ ደምቦ በቅርጫ የምራብ ጉጂ ዞን ስሮበር ጉዳ ወረዳ ወሌና ቦኮሳ ቀበሌ ነዋሪ ሲሆኑ ግንቦት 27 2014 ዓ.ም ተመረጥ በአጎራባች ቡርጂ ልዩ ወረዳ ሶየማ ከተማ በምራብ ጉጂ ዞን ተወላጆች ላይ የደረሰውን ጥቃት ተከትሎ የተፈጠረው አለመግባባት በአገር ሽማግሌዎች ይፈታል ቢባልም እስካሁን ምንም መፍትሄ አለመገኘቱን ገልጸዋል።
እንደውም ባለፈው ማክሰኞ ራሱ ግጭት በዙ ማክል ነበር እና ምንም አልተመለሰም። ወደ ቦታ የተመለሰ ነገር የለም። ያው ከባብን አሁን እንደባለፈው ሰላም ተቋረጠ በኋላ እንደተቋረጠ ነው እንዳለ ነው። በቃ ምንም ተቋርጧል።
በዚህም ምክንያት በህብረተሰቡ ላይ የመጣው ጫና እየከበደ መሆኑንም አቶ ደምቦባ ገልጸዋል።
መጀመሪያ አብሮ አንድ ለአንድ ገበያ ላይ ሲገባ የነበረው ነው። ገበያው ተቋርጧል። ህዝቡም ሰላም የለም። መንገድም እንኳን አሁን የቡርጂ ነጋዴዎች ራሱ ወደኛ ወደ ብለውራ መምጣት አይችሉም። በእነሱ መኪና ቆሟል። በእኛ ነበረ መንገዳቸው። እዚህ በእኛ ዝም በእነሱ ሲገላገሉ የነበረ ህዝብ ራሱ በመኪናቸው ሲገላገሉ የነበረ ህዝብ እንዳለ ቆሟል። በቃ የለም፣ ምንም ነገር የለም። ህዝብ ግን ጫና አለው። በቃ ህዝብ መጀመሪያ በሰላም ገብ ወጥቶ ምገባ ራሱ አሁን በሰላም ይፈራል። ድንበር አካባቢ ያለው ሴት ቄስ አለ ምን አለ ከዚህ ያ ራሱ የማሽን በጣም ሲያስቸግሩ ነበረ። እንደዛ ነገሮች ነበሩና አሁንም መፍትሄ የሚፈልግ መሆኑ ነው።
አቶ አቡበከር ሁሴንም የቡርጅልዩ ወረዳ ያጉዴ ነዋሪ ናቸው።
ግንኙነት የለም አባ ገዳዎች በአገናኙ ነው እንጂ ካልተገናኙ ማንም በቡርጂ በኩልም የሆነ ቡጂ ካይ ተከታል ቡጂ በኩልም የሆነ ቡርጂ ካይ ተከታል ደግሞ ወደ እርሻ የሚሄድ ቡርጂ እርሻ ይህን ሲያጭድ ካገኘ መጥቶ በሱ ላይ ተከታል። ከዚህ መሀል በጣም ደካማ ብሔረሰብ ይዝን እየተጎዱ ስላሉ በጣም ነው ችግሩ ያለው። በዚህ መሀል ገብቶ እርቅ የሚፈጥሰው ካለ እርቅ ቢፈጠር ጥሩ ነው። ህብረተሰቡ እኮ በጣም እየተጎዱ ነው። በዚህ መሀል ያለው ትክክለኛ ገበሬ እኮ በጉጂ በኩልም ሰው መሞት አይወድም እኮ ቡርጂን ምንም አይወድም። ያ ቀን እኮ አዳጣ ነገር ሆኖ በገበያ የተከሰተው ነገር እዚህ ሰውዬው ጉጂ የሆነ ሰውዬ ሲገድል እዛ ገበያ ላይ የተደረሰው ነገር እኛም አልወደደንም፣ በጣም አወግዝናል። ስለዚህ ይሄ በጣም መሀል ላይ ሰው የሚገል ገዳዮች ነው በጣም አደጋ እየተፈጠረ ያለ። ስለዚህ አሁን እርቅ ቢፈጠር ይህስ ህብረተሰብ እንደ ድሮ አብሮ ቢኖርና አብሮ ገበያ ቢገባ ጥሩ ነው።
አባገዳ ጅለው ማነው ከዚህ በፊት ሁለቱን ህዝቦች ለማስታረቅ ስለተጀመረው ጥረት ለቪኦኤ ተናግረዋል። ባለፈው ወር ከቦረና አባገዳ፣ ከጌዲዮ፣ ከገብራና ከኮንሶ የተውጣጡ ሽማግሌዎች መጥተው እንዳማከሯቸው ይናገራሉ።
ኖት ጉማ ከፈለ አውረዱ ማቴ ቢላም ዲኮ ባይ አባለ ድዌ አትለ ድውቴ
እንዲህ ላለው አባገዳ እኛ በጥቃቱ የተገደሉ ሰዎች የቤተሰብ አስተዳዳሪዎች ስለሆኑ ካሳ እንዲከፍሉ ነው የጠየቅናቸው። ምክንያቱም የጥቃት ያላሳዳጊ ያስቀራቸው ሰዎች አሉና። እናም የመጡት ሽማግሌዎች እንከፍላለን ወይም አንከፍልም የሚል ምላሽ ሳይሰጡን በዚያው ቀሩ። የተጎዱት ደግሞ መንግስት አለ ብለው ለገበያ የወጡ ሰዎች ናቸው። ደግሞም በጥቃቱ ቀን ከፖሊስ ጣቢያ ጭምር ከሸሹበት ቦታ ተይዘው ነው የተገደሉት ብለዋል። ያም ሆኖ አሁንም ነዋሪዎች በሁለቱ ህዝቦች መካከል ግንኙነት በመቋረጡ መጉዳታቸውን ይናገራሉ። ባገዳጅሎ ለዚህም ምላሽ ሲሰጡ እኛማ ለሱ የሰው ህይወት እንዳይመሰቃቀል ብዙ ጣርን። ሰው ወደ ንግዱ እንዲመለስ እንድገናኝም ብለን የካሳውን ነገር ጠየቅናቸው። ያንንም መመለስተው እኛም ዝም አለን። እኛ ከማንም ጋር ጥላን ፈልገም ይላሉ በመላሻቸው። አባገዳጅሎ የካሳውን ተመን ለሽማግሌዎቹ አልነገርንም ሲሉ ማብራርተዋል። አቶ ማርያ ለማየው የቡርጅ ልዩ ወረዳ አስተዳዳሪ ናቸው።
ያው ያንንም እንደገለጽኩላችሁ የአቆራባች ሽማግሌዎች ቦረና ገዶ የኮንሶ እና የገብራ ሽማግሌዎች ሄደው በጥሩ ሁኔታ ከጉጂ አባገዳዎችም ጋር መግባባት ተፈጥሯል። እነሱ እንግዲህ በሰሩ ስራ ነው እስከዛሬ ድረስም በአካባቢው እስከዛሬ ድረስ ሰላም ተረጋግጦ የቆየው። እስከመጨረሻ ሽምግልና ሂደቱ መቋጫ እንዲያገኝ የሽማግሌዎች በጋራ አንድ መግባባት ላይ የደረሱት ነገር አለ። አጋጣሚ ሆኖ አንዳንድ በገጥማችን ደግሞ ከሸኔ ኦነግ እንቅስቃሴ ጋር በተያያዘ መንግስት ትኩረት ሰጥቶ እየሰራ ነው ያለው። ምክንያቱም ሽማግሌዎች ከደረሱበት ደረጃ ትንሽ ከሁለቱ አመራር አካላት የጉጂ እና የቡርጂ እኛንም ጨምሮ አንድ ላይ መገናኘት ነበረብን። ስለዚህ እኛም ባለንበት አንድ ላይ ለመገናኘት ቅድም እንዳልኩ ከሸኔ ኦነግ እንቅስቃሴ ጋር እና አንዳንድ ወቅታዊ ስራዎች መደራረብ ጋር በተያያዘ በዚህ ሳምንት እንጨርሳለን ብለን ነበረ። ምዕራብ ጉጂ ዞን አስተዳዳሪም ጋር በዚህ ጉዳይ ላይ ተነጋግረናል። ስለዚህ አጭር ጊዜ ውስጥ ሁለቱንም ሽማግሌዎች የኛ ቡርጂንም የጉጂን ሽማግሌዎችን በዚህ ሂደት ውስጥም ደግሞ ሁሉም ሚና ሲጫወቱ የነበሩ የአጋባ ሽማግሌዎችን ባሉበት፣ የመንግስት አካላትን ባሉበት ይህንን ነገር መቋጫ መስጠት አለብን ብለን ፕሮግራም ይዘናል። ስለዚህ የሽምግልናው ሂደት መጨረሻ ምዕራፍ ላይ ደርሷል። እስካሁን ያለው ጥሩ ነው።
የጉጂውን አባገዳ ባለፈው ሳዋራቸው ነበርና ከወር በፊት ነው የተገናኘ ነው። ያው የተከሰተው ነገር የሰው ህይወት ስለጠፋ ካሳ ሊያስፈልግ ይችላል በሚል ነግረናቸው ነበር። ከዛ በኋላ አልተመለሱብንም የሚል ነገር ነው ያነሱልኝና መቼ ነው የሚመለሱት ወደ እነሱ አሁን ይሄን ነገር ለመፍታት?
አዎ ጉዳዩ የተከታተለ ያለ ነው። በባህል ሽማግሌዎች በራሳቸው ተገናኝተው የሚፈቱት ነገር እንደተጠበቀ ሆኖ የጉጂ አባገዳዎች ያስቀመጡት ነገር አለ። ከዛ በኋላ ደግሞ ለመመለስ ሲሄዱ ማለት ይህን ሂደት ሲከታተሉ የነበሩ ሽማግሌዎችም እናም የቡርጂ ሽማግሌዎችም ለመመለስ በሚሉበት ጊዜ ነው ቅድም ያልኩት ትንሽ የአካባቢ ላይ ችግር የተፈጠረው። አንዱ የሸኔ ኦነግ እንቅስቃሴ፣ ሁለተኛ ደግሞ ሸኔ ኦነግም ወደዚህ ወደ እኛም አንዳንድ ጸጥታ ለማደፍረስ አርሶ አደሮች ላይም ጥቃት ማድረስ፣ እንደዚህ አይነት ሁኔታዎች ተፈጥሮ ትንሽ እንግን ተፈጥሯል። ዞሮ ዞሮ መጨረሻ መቋጫ ላይ እኛ የመንግስት አካላት መገኘት ስላለብን ነው እንጂ ሽማግሌዎች የራሳቸውን ስቴፕ በደንብ ሄደውበታል። ግን ደግሞ አሁን ተረጋግተናል። ምዕራብ ጉጂ ዞን ዋና አስተዳዳሪም ጋር እኛ እነሱን አገናኝተን ሽማግሌዎች መጨረስ አለባቸው የሚል አቋም ይዘን ኦልሬዲ ፕሮግራም ይዘናል።
አቶ ማሬ ከግንቦቱ ጥቃት ወዲህ መንግስት ኦነግ ሸኔ የሚላቸው ነገር ግን ራሳቸውን የኦሮሞ ነጻነት ሰራዊት በሚሉት አካላት 5 የቡርጂ ልዩ ወረዳ ነዋሪዎች መገደላቸውን ገልጸው በህዝቡ መካከል ተጨማሪ ግጭት እንዳይከሰትም በሁለቱ አስተዳደሮች በኩል የፌደራልና የክልል ጸጥታ ኃይሎች መሰማራታቸውን አብራርተዋል። ለሽምግልናው ሂደት መቋጫ ለመስጠትም የቡርጂ ልዩ ወረዳ አስተዳደር ኃላፊዎችና የምዕራብ ጉጂ ዞን ኃላፊዎች በቀናት ተገናኝተው ምክክር ያደርጋሉ ሲሉም ለቪኦኤ ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ወደ ተከታዩ ዘገባ ስናልፍ ደግሞ ጎንደርን በመሳሰሉ የኢትዮጵያ ትልልቅ ከተሞች የሚታየው የውሃ አቅርቦት ችግር ኑሯቸውን እያወሳሰበው መሆኑን ነዋሪዎች ገልጸዋል። የጎንደር ከተማ ነዋሪዎች ለአንድ ወር የሚጠጋ ጊዜ ውሃ ሳያገኙ መቆየታቸውን ለአሜሪካ ድምጽ የተናገሩ ሲሆን የውሃና ኢነርጂ ሚኒስትር ዴታ አምባሳደር አስፋው ዲንጋሞ ችግሩ ሲከማች የቆየና በአንድ ጊዜ መፍታት የማይቻል ነው ብለዋል። ያጭር ጊዜ መፍትሄዎች አሏቸውን ግን አብራርቷል። ወደ ጎንደር ተጉዛይ ነበረችው አስቴር ምስጋናው ተከታዩን ዘገባ ልካለች።
ንጹህ የመጠጥ ውሃ ጭንቅ በሆነበት የጎንደር ከተማ የዝናብ ውሃ ውዱ የእግዚአብሔር ስጦታ ነው ይላሉ የከተማዋ ነዋሪ ወይዘሮ አድና ፈንቴ።
አንተ ሲትና ሲት ቦሃው ማለት በዝናብ ውሃ እንኳን
የቧንቧ ውሃ በ25 ቀን አንዴ ለሚያገኝ፣ የጉድጓድ ውሃ በጀሪካን ከ25 እስከ 30 ብር ለሚገዛ የከተማዋ ነዋሪ በዝናብ ውሃ መጣላት ብዙም አያስገርምም ይላሉ ወይዘሮ አደና። ይህስ በክረምት ወቅት ሆኖ አማራጭ ተገኘ፣ በበጋ ወቅት ችግሩ የከፋ ነው ብለዋል ወይዘሮዋ።
ሚያዚያ ላይ በጣም ከባድ ነው። በጣም ሚያዚያ ላይ ማለት ነው። ከደጃፉ ላይ ቀን ወጥተን እንደዚህ ሁላ በሙቀት ምክንያት ውሃ ስለሌለ ከደጃፉ ላይ ወጥተው ያደረሰው ሁላ አለ። በሙቀቱ ገላ ስለማንታጠብ ቤቱ ስለማይጸዳ ሽታው አፍን ያልተያዘ እኮ እንደምንም አፍን ያልተያዘ የለም። አሁን ውሃ የሚመጣ በአንድ ወር እኛ አሁን የመጣልን በአሁን በአንድ ወር ማለት አንድ ወር ነው በቃ። ስልቀደም አሁን በመኪና በባጃጅም ስንል እስከ 30 ብር ደርሷል።
የውሃ ችግር በቱሪስት መስህብነቷ ለምትታወቀው ጎንደር የቱሪስቱን የቆይታ ጊዜ ያሳጥራል የሚሉት የዞብል ሪዞርት ስራ አስኪያጅ አቶ ሮቤል ታዬ ናቸው።
እንግዶችን ሳትስፋይ እንዳናረጋቸው ወይም ደግሞ የሚገባቸውን ሰርቪስ እንዳንሰጣቸው አደርገና ከዛም በተጨማሪ ደግሞ እንግዶች መጥተው እዚህ ሊያፈሱት የነበረውን ሀብት ይዘው እንዲመለሱ ወይም ደግሞ ቆይታቸው አጭር እንዲሆን ያደርጋቸዋል ማለት ነው።
ለመሆኑ በጎንደር ከተማ ይህን ያህል ስር የሰደደ የውሃ ችግር መከሰት ዋነኛ ምክንያት ምንድን ነው ስንል ለጎንደር ከተማ ውሃና ፍሳሽ አገልግሎት ዋና ስራ አስኪያጅ አቶ ወርቅነህ ሀያል ጥያቄ ያነሳን።
ከፍተኛ የሆነ የህዝብ ቁጥር ነው ያለው የጎንደር ከተማ ህዝብ። አሁን ከ350 እስከ 400 ሺህ የሚባለው ነገር አይደለም፣ ከ750 ሺህ በላይ ነው። አሁን እንደውም ባለው በተለያየ ምክንያት ከአንድ እስከ 1 ሚሊዮን ድረስ የሚደርስ ነው። ስለዚህ ለዚህ ህዝብ ውሃ ማቅረብ ያስፈልጋል። ሁለተኛው የህዝብ ቁጥር መነሻ ያደረጉ የውሃ ተቋሞች በየጊዜው ካለመገንባት ጋር ተያይዞ የተፈጠረ ችግር ነው እና ከዚህ በፊት የተሰሩ ፕሮጀክቶች ደግሞ ሙሉ ለሙሉ ውጤታማ ካለመሆናቸው ጋር ተያይዞ ይህ ችግር ገጥሞናል።
ለ20 ዓመታት ያህል ውሃ ሲያመርት የነበረው አንገረብ ግድብ በደለል ተሞልቶ የውሃ እጥረት መከሰት ሲጀምር ከዓለም ባንክ፣ ከክልሉ መንግስት እንዲሁም ከከተማ አስተዳደሩ እና ከጎንደር ዩኒቨርሲቲ በተገኘ የተቀናጀ ድጋፍ በ561 ሚሊዮን ብር ወጪ የውሃ ጉድጓድ ቁፋሮ ተደርጎ ነበር። ነገር ግን ከጎንደር ከተማ በቅርብ ርቀት በምትገኘው ቆላ ደባ ከተማ የተቆፈሩት 8 ጥልቅ ጉድጓዶች ወደ ስራ ሲገቡም የታለመላቸውን ዓላማ ሳያሳኩ ጨነገፉ ይላሉ የጎንደር ከተማ ተቀዳሚ ከንቲባ አቶ ዘውዱ።
ደምቢያ ላይ የተሰራው የቆላ ደባ ፕሮጀክት ነው። ጥናት ተደርጎበት የፌዴራል መንግስት ሁሉ እጁን አስገብቶ የክልል መንግስት የተሰራ ግን የሚፈለገውን ያህል ውሃ ማግኘት አልተቻለም። ስለዚህ ብቸኛዋ አንገረብ።
እዚህም አሁን 18% የሚሆነው የከተማዋ ነዋሪ ብቻ በቀን ውሃ ያገኛል። ይህም በወጣለት የጊዜ ሰሌዳ ብቻ ያሉት ደግሞ የጎንደር ከተማ ውሃና ፍሳሽ አገልግሎት ዋና ስራ አስኪያጅ አቶ ወርቅነህ ሀያል ናቸው።
ከ60 እስከ 70,000 ሜትር ኪዩብ በቀን ነው። እኛ አሁን እየሰጠን ያለ ነው 18% ነው አስቀምጠናል። ይሄ ፕሮጀክት እንግዲህ ከዚህ ፕሮጀክት እስከ ማክሲመም እስከ 50,000 ሜትር ኪዩብ ውሃ እናገኝ እንችላለን። አሁን ካለው ጋር ሲደመር የከተማውን 80-90% ችግር ሊፈታ ይችላል ማለት ነው። አልተከሰተም። ስለዚህ የመጀመሪያው መንግስት ለዚህ ትልቅ ትኩረት እንዲያደርግ ጥሪ እናደርጋለን። ሲቀጥል ከመንግስት ሁሉ ነገር መጠበቅ ስለሌለብን ህዝቡ በገንዘቡ በሙያው በጊዜው ጉልበቱን ኢንቨስት ማድረግ አለበት።
አሁን ችግሩ ከግለሰብ አልፎ ተቋማትን እያንገዳገደ ነው የሚሉት የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይ ዩኒቨርሲቲውና ሆስፒታሉ የችግሩ አይነተኛ ገፈት ቀማሽ ናቸው ብለዋል።
ከ20ሺ በላይ ተማሪዎችን ይመግባል ያስተዳድራል። በጣም 3 ጊዜ መመገብ ይኖርበታል። ተማሪዎቻችን ደግሞ ለመጽናናም ለተለያዩ አገልግሎትም ይፈልጋሉ። ከዚህ በተጨማር ደግሞ በርካታ በሽተኞች አሉን ተኝተው የሚታከሙ እንዲሁም ደግሞ ተመላላሽ ህክምናውም በሙሉ የውሃ አገልግሎት የሚጠይቅ ነው። በዚህ ምክንያት ዩኒቨርሲቲ ሆስፒታላችንም ለምን አገልግሎት ሙሉ አገልግሎት ለምንሰጣቸው ተማሪዎቻችንም ከፍተኛ የሆነ የውሃ አቅርቦት ችግር አለብን። ያለው ችግር ከችግር አልፎ የጸጥታ ችግር ሁሉ እየሆነብን ነው። የዩኒቨርሲቲያችን ጸጥታ ለማደፍረስ እንደ ትልቅ ስጋት ከሚሆኑ ምክንያቶች መካከል አንዱ ይሄ አገልግሎት እየሆነ መጥቷል። ይሄ ችግር ዘላቂ እንደመሆኑ መጠን ከክልል ማልፎ የፌደራል መንግስት ድጋፍ የሚሻ ነው። ከመንግስት ድጋፍ ማልፎ በአገር ውስጥም ሆነ በውጭ አሉ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም አጋር ድርጅቶችን ሊሳተፉበት የሚገባ ነው።
በጎንደር ዩኒቨርሲቲ በመምህራን የጋራ መኖሪያ ህንጻ የሚኖሩት ነዋሪዎች ደግሞ ከውሃ ችግሩ ጋር ተያይዞ የሚመጣ የከፋ ስጋት እንዳላቸው አቶ ጀንበሩ አረጋ ይናገራሉ።
በየቤታችን ቢያንስ አሁን አንድ ከፍተኛው 400 ሊትር ሚዝ እኔ ቤት አለው። ሌሎቹ ከዚያ በታች ያሉ አሉ። በአጠቃላይ ወደ 5 ትልቅ ጋኖች አሉ እኛ ቤት ብቻ። ይሄንን በአቨሬጅ እንደ 4 ወይ 5 ብትወስድ 20 በ20 ብታባጁ 4 ጊዜ ማን ነው 5 ጊዜ 20 ስንት ማለት ነው? 100 ትልቅ ጋን እዚህ ህንጻ ላይ አለ ማለት ነው። በአንድ ምሽት የሚመጣው ውሃ ያጋን ውሃ ቢሞላ ህንጻውስ መሸከም ይችላል የሚለው ሌላ አደጋ ነው። እና ይሄም ራሱ ያልታየ አደጋ ነው ብዬ አስባለሁ። የውሃው ጥረት የፈጠረው ጫና አንድ ሆኖ ያለ በዚህም ጫና ለመቋቋም ሰው በሚወስደው ወቅታዊ እርምጃ ደግሞ ሌላ ያልተጠበቀ አደጋም ሊከሰት ይችላል የሚል ግምት አለኝ። የህንጻ መደርመስም ያጋጥም ይችላል አይታወቅም። ምንም መገመት ይቻላል። ክብደቱ ያን መቋቋም የሚችል ተደርጎ ነው የተሰራው ብትይ አይመስለኝም።
በቅርቡ በጎንደር ከተማ በተደረገው የምክክር መድረክ የተገኙት በውሃና ኢነርጂ ሚኒስትር፣ የመጠጥ ውሃና ሳኒቴሽን ዘርፍ ሚኒስትር ዴኤታ አምባሳደር አስፋው ዲንጋሞ ችግሩ እየተከማቸ የመጣ በመሆኑ ባንዴ ሊፈታ ይችላል ብለዋል። ሀገሪቱ በትልልቅ ከተሞች እየታየ ያለውን የውሃ ችግር ለመፍታት በሁሉም ከተሞች የማስፋፊያ ስራ እየተሰራ እንደሆነ ሚኒስትር ዴኤታው አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር
ሰው ደግሞ ወደ ጎረቤት ሀገር ኬንያ ይሆናል። ኬንያ የፊታችን ማክሰኞ በመታከይደው ፕሬዝዳንታዊ ምርጫ ከሚፎካከሩት ከአራቱ እጩዎች መካከል ውድድሩን እየመሩ ያሉትን ራይላ ኦዲንጋን ጨምሮ ከሶስቱ ጋር ለምክትል ፕሬዝዳንትነት የሚወዳደሩት ሴቶች ናቸው። ይህን ተከትሎ ይህ ምርጫ በሀገሪቱ የፖለቲካ ታሪክ አዲስ ምዕራፍ የሚከፈትበት ሊሆን ይችላል ተብሏል። የሀገሪቱ ሴት የፖለቲካ ሰዎች ከዚህ ታሪካዊ ደረጃ ለመድረስ የተጓዙበት ጎዳና ቀላል እንዳልሆነም ይናገራሉ። ከናይሮቢ በጁማ ማጃንጋ የተጠናቀረውን ዘገባ ቆንጅታየ ታቀርባለች።
ይህ በኬንያ ታሪክ ሆኖ የማያውቅ ነው። ከአራቱ ፕሬዝደንታዊ እጩ ተፎካካሪዎች ውስጥ ከሶስቱ ጋር ለምክትል ፕሬዝደንትነት የሚወዳደሩት ሴቶች ናቸው። የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋና እጩ ምክትል ፕሬዝደንታቸው የቀድሞይቱ የፍትህ ሚኒስትር ማርታ ካሩዋ ውድድሩን እየመሩ መሆናቸውን የመራጭ አስተያየት ገምጋሚዎች ያሳያሉ። ታም ውልፍ የህዝብ አስተያየት ገምጋሚና የፖለቲካ ጉዳዮች ተመራማሪ ናቸው።
When you have a woman with the public prominence of Martha Karua, who was an MP for 15 or 20 years, she served in Mwai Kibaki's cabinet,
ማርታ ካሩዋ ያላቸውን ታዋቂነት ስንመለከት ለ15 ወይም ለ20 ዓመታት የፓርላማ አባል የነበሩ በሞይ ኪባኪ ካቢኔ አገልግለው ለመርሃቸው ሲሉ የለቀቁ ሰው ናቸው። ከዚያም በኋላ የራሳቸውን ናርክ ኬንያ ፓርቲን ሲመሩ ቆይተዋል። ስለዚህ ሌሎቹ ሁለቱ ፕሬዝዳንታዊ እጩዎችም ይህንኑ በማየት ምናልባት ሴት እጩ ፕሬዝዳንት መምረጥ ሳይጠቅመን አይቀርም ብለው ያሰቡበት ይመስለኛል።
ሌላይቱ ጀስቲና ዋማይ ደግሞ ካራቱ ፕሬዝዳንታዊ እጩዎች መካከል አንዱ ከሆኑት ከፕሮፌሰር ጆርጅ ዋጃኮያ ጋር ለምክትል ፕሬዝዳንትነት ይወዳደራሉ። ያሁኗን ተፎካካሪያቸውን ማርታ ካሮዋን የመሳሰሉ ስመጥር ሴት የፖለቲካ ሰዎችን ያዩ ማደጋቸውን ያስታውሳሉ።
ማርታ ካሩዋ and the other ladies Mamangilu they cracked the glass ceiling.
ደስተኛ ነኝ ምክንያቱም ማርታ ካሩዋና ማማ ኒጉሉን የመሳሰሉት ሴቶች አጥሩን ሰባበሩት። እኛ ደግሞ በደንብ አድርገን ግንቡን አፈራረስ ነው። ሶስት ነን። ይሄ በጣም ትልቅ ነገር ነው።
የሳቸው ሩትስ ፓርቲ በኬንያ ታሪክ ካሁን ቀደም ታይቶ የማያውቅ መርሃ ግብር ወይም ማኒፌስቶ ይዞ ነው የቀረበው። በሙስና ወንጀል ጥፋተኛ ሆነው የሚገኙ ሰዎች በሞት ይቀጣሉ። በሳምንት ውስጥ የሥራ ቀን 4 ቀን ብቻ እንዲሆን እናደርጋለን። ማሪዋና በሕግ እንዲፈቀድም እናደርጋለን ብሎ ቃል ገብቷል። የፓርቲው እጩ ምክትል ፕሬዝዳንት ጀስቲያ ዋማይ እንዲህ ብለዋል።
Professor George Ajakoya and myself have a vision. We are telling you that you want to legalize.
እኔና Professor George Ajakoya ራዕይ አለን። ምጣኔ ሀብታችንን ለማሳደግ በኢንዱስትሪ ደረጃ ለሕክምናና ለመሳሰሉት አገልግሎቶች የሚውለውን ማሪዋናን ሕጋዊ እናደርጋለን። ግብር እንዳይጨምር የማድረግ ዓላማም አለን። እዳችንንም እንከፍላለን። ሀገራችን መከበር ስላለባት ከለጋሾች የገንዘብ እርዳታን አንቀበልም።
የአጋኖ ፓርቲ እጩ ፕሬዝዳንት ዴቪድ ዋሂጋ ደግሞ ሩት ሙቱዋን ምክትላቸው እንዲሆኑ አጭተዋቸዋል። አንዳንድ ኬንያውያን የሴቶች ሚና የፖለቲካ መጠቀሚያ እየተደረገ ነው ሲሉ ይተቻሉ። ሌሎች ደግሞ የለም ሴቶች ወንዶች የበላይ በሆኑበት መስክ ያላቸው ስፍራ እየተረጋገጠ ነው በማለት ይከራከራሉ። የናይሮቢ ነዋሪዋ ጁሊ ኪሳይ አስተያየታቸውን እንዲህ ሲሉ ሰጥተዋል።
We grew up being told that the men are supposed to dominate the society, they're supposed to
በህብረተሰብ ውስጥ የበላይነትና የመሪነት ቦታ የሚገባው ለወንዶች ነው እየተባለን ያደግነው። አሁን ግን ሁሉም እኛም እንደምንችል እየተረዳው ነው። ሐሳባችንን እንድንገልጽ በመሪነት እንድንረዳ መድረኩ እየተከፈተልን ነው። ትልቅ ነገር ነው።
የሌላኛው የናይሮቢ ነዋሪ የሮናልድ ታላማ አስተያየት ደግሞ ለየት ይላል።
My take it is a gender card issue that is being played.
እንደኔ አመለካከት እየተደረገ ያለው በጾታ ካርድ የመጫወት ነገር ነው። የፖለቲካ መጠቀሚያ እየተደረገ ነው ባይነኝ።
ኬንያ ውስጥ ካሁን ቀደም ሁለት ሴቶች ለፕሬዝዳንትነት ተወዳድረው ተሸንፈዋል። በዚህኛው ምርጫ ለመጀመሪያ ጊዜ የምክትል ፕሬዝዳንትነቱ ቦታ በሴት ሊያዝ እንደሚችል ታዛቢዎች ይናገራሉ።
ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ የታይዋን ጉብኝት ከዩናይትድ ስቴትስ ጋር በሚኖራት ግንኙነት ላይ ከባድ ተጽዕኖ ይኖረዋል ስትል ቻይና አስጠንቅቃለች። በሌላ በኩል ፔሎሲ ዋሽንግተን የቻይና ዛቻ እየደረሰባት ያለችው ታይዋንን እንደማትለያት ግልጽ አድርገዋል። ሲንዲ ሴን ያደረሰችንን ዘገባ ደረጀ ደስታ ያቀርባል።
የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ከቻይና የተሰነዘረውን ዛቻ ችላ በማለት ባለፈው ማክሰኞ አመሻሹ ላይ ታይፔ ሲያርፉ ዓለም ሂደቱን እየተከታተለው ነበር። የሳቸው በረራ እስከዛሬ የቀጥታ ክትትል ከተደረገባቸው በረራዎች ትልቁ መሆኑን የበረራ ተከታታዮች አመልክተዋል። አንዳንድ የታይፔ ነዋሪዎችም ፔሎሲን ለመቀበልና የሳቸውን ከቦታው መድረስ በካሜራቸው ቀርጸው ለማስቀረት በስፍራው ተገኝተዋል። ቻይና ለጉብኝቱ ምላሽ ለመስጠት በቻይና ለዩናይትድ ስቴትስ አምባሳደር ኒኮላስ በርንስ ተቃውሞዋን በይፋ የገለጸች ሲሆን በታይዋን ዙሪያ ባሉ የባህርና የአየር ክልሎች ወታደራዊ ልምምዶችን አድርጋለች። የቤጂንግ በመንግስት አማካሪና የውጭ ጉዳይ ሚኒስትር ዋንጊም እንዲሁ የፖሊሲ ጉብኝት የፌዝና የተሳሳተ መሆኑን በመግለጽ ቻይናን ያስቀየሙ ሁሉ ይቀጣሉ ያሉበትን ቪዲዮ ትዊት አድርገዋል። ዋይት ሃውስ ቤጂንግን በመቀበል ዩናይትድ ስቴትስ ከታይፔ ጋር መደበኛ ያልሆኑ ግንኙነቶችና የመከላከያ ትስስር እንዲኖር የሚፈቅደውን አንድ ቻይና የተሰኘውን የቻይና የረጅም ጊዜ ፖሊሲ ለማክበር ሙሉ ቁርጠኝነት ያላት መሆኑን በመግለጽ ውጥረቱን ለማርገብ ሞክሯል። የዋይት ሃውስ ቤተ መንግስት ቃል አቀባይ ካሪን ዣን ፒየር እንዲህ ብለዋል።
There's no reason for Beijing to turn this visit you know which is consistent with our policy into some sort of
እኔ እንደሚመስለኝ ቻይና ስለ ጉዳዩ በሰጠችው ምላሽ ትኩረት በመሳብና ለጊዜውም ቢሆን በማስጨነቅ እንዲህ አይነቱ ነገር እንዳይደጋገም ተስፋ ማስቆረጥ ፈልጋለች። ይሁን እንጂ በራሱ ወደ ትልቅ ቀውስ ያድጋል ብዬ አልጠብቅም።
ራስ ገዝ የሆነች ታይዋንን እንደ ራሷ ግዛት የምትቆጥረው ቻይና የፖሊሲን ጉብኝት እንደ ትንኮሳ ወስደዋለች ሲሉ በብሩኪንግስ ተቋም ማይክ ኦሃንሎን ለቪኦኤ ተናግረዋል።
And Taiwan welcomes the Speaker of the House of Representatives, the third ranking American official in the chain of command, then that seems perilously close in China's mind.
Taiwan በዩናይትድ ስቴትስ የስልጣን ተዋረድ ሶስተኛ የሆኑትን አፈጉባኤቱን ተቀብላለች። ይህ በቻይና አይን ዩናይትድ ስቴትስ እና ታይዋን የዲፕሎማሲ ግንኙነት ሊመሰርቱ የተቃረቡ ወይም ዩናይትድ ስቴትስ ታይዋንን እንደ አገር ዕውቅና መስጠቷ ሊመስላትና ሊያሰጋት ይችላል።
ከታይዋን ፕሬዝደንት ሳይ ኢንግ ዌን ጋር በፕሬዝደንቱ ቤተ መንግስት የተወያዩት ፖሊሲ ዩናይትድ ስቴትስ ከታይዋን ጎን ለመቆም የገባችውን ቃል እንደማታጥፍ ተናግረዋል። ሳይ 23 ሚሊዮን ሰዎች የሚኖሩባት ደሴት የተከተለችውን የዲሞክራሲን ጎዳና እንደምትገፋበትና ከቻይና ለሚሰነዘረው ወታደራዊ ዛቻ እንደማትንበረከክ ገልጸዋል። ኦሃንሎን የፖሊሲ ጉብኝት ቀውስ እንደማይፈጥር ይናገራሉ።
I think that China will feel the need to attract some attention with its response to make us all feel a little bit worried for
እኔ እንደሚመስለኝ ቻይና ስለ ጉዳዩ በሰጠችው ምላሽ ትኩረት በመሳብና ለጊዜውም ቢሆን በማስጨነቅ ይህ አይነቱ ነገር እንዳይደጋገም ተስፋ ማስቆረጥ ፈልጋለች። ይሁን እንጂ ይህ በራሱ ወደ ትልቅ ቀውስ ያድጋል ብዬ አልጠብቅም።
የ82 ዓመቷ አፈጉባኤ ፖሊሲ በእስያ ለሚያደርጉት ታሪካዊ ጉብኝት ትናንት ረቡዕ ታይዋንን በመልቀቅ ወደ ደቡብ ኮሪያ አምርተዋል።
ከአሜሪካ ድምጽ ራዲዮ የሚተላለፈውን መሰናዷችን ነው የተከታተላችሁ ያላችሁት። በፕሮግራማችን ላይ ለሚኖራችሁ አስተያየቶች 2022513505 የዋትስአፕ ቁጥራችን ነው። በድምጽ ቀርጻችሁ መልእክታችሁን አስቀምጡልን። ወደ ተከታዩ ዘገባ ነው የምናልፈው። ከተመሰረተ 30 ዓመታትን ያስቆጠረው የኦሮሞ ጥናት ማህበር አመታዊ ኮንፈረንሱን ከሰሞኑ በዋሽንግተን ዲሲ ከተማ አድርጓል። በኮንፈረንሱ ላይ በሰሜን አሜሪካና አውሮፓ የሚገኙ ምሁራን የኦሮሞ ህዝብን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች የሚዳስሱ ጥናታዊ ጽሑፎችን አቅርበው ውይይት ተደርጓል። ህዝቡ ተጋርጠውበታል የተባሉ ችግሮች ተዘርዝረው እንደ ዩናይትድ ስቴትስ ያሉ ሀገራት ሊወስዷቸው የሚገቡ እርምጃዎችም ተጠቁመዋል። በቦታው የነበረው ሀብታሙ ስዩም ኮንፈረንሱን በወፍ በረር ያስቃኘናል።
የኦሮሞ ጥናት ማህበር ባሳለፍነው ሳምንት መገባደጃ ላይ 36ኛውን ኮንፈረንስ አከናውኗል። የዘንድሮ ኮንፈረንስ ዋነኛ ትኩረት ምን እንደሆነ የማህበሩ ፕሬዚደንት ዶክተር ኤቢሳ ራጋሳ ይነግሩናል።
የራስን እድል የመወሰን የሚል ቲም ነው ዋናው ኦቨርኦል የኮንፈረንሱ ቲም ማለት ነው። ይሄ ምን ማለት ነው? እኛ በአስተያየታችን ኢትዮጵያ ውስጥ ይሄ የራስን እድል ህዝባችን ስላላገኘ በርበረ ስለላገኘ ኢትዮጵያ ሁሉ ግዜ ችግር ውስጥ ገባለች ነው። ስለዚህ አሁን ይሄንን የራስን መብት እድል ሰልፍ ዲተርሚኔሽን በሁሉ አስፔክት ከኢኮኖሚ ከሳይኮሎጂ ከሚዲያ ከሁሉም አይነት አይተን የቱ ጋር ነው የሚያንሰው እና እነዚህ የሚያንሱ ነገሮች ከተሟሉ ወደ ሰላምና ጥሩ ቦታ እንሄዳለን ብለን እናምናለን። እንግዲህ በዚህ ላይ ሁሉንም የኢትዮጵያ ብሔረሰብ ለማሳተፍ ሞክረናል። ወደፊትም ደግሞ ሞክራለን። አሁን እንዳልኩ ከወላይታ ኤክስፐርት አለ፣ የሲዳማ ኤክስፐርት መጥቷል፣ ከትግራይ ከሶማሊያ መጥተው በዚህ ነገሮች ላይ በኢትዮጵያ ጉዳዮች ላይ ምን ያንሳል፣ ለምሳሌ ይሄ ፌደራል ስትራክቸሩ የኢትዮጵያ መሰረታዊ ሁኔታ ላይ ይሄ የራስ መብት ላይ በሱ ላይ የምናወያያቸው ብዙ ኤክስፐርቶች አሉ። እና ይሄ ፎርም ማለት ነው፣ የፖለቲካ ፎርም ሳይሆን ጥናታዊ ግን መሰረታዊ ጥያቄዎች የሚነሱበት ነው። እና ማንኛውም ወረቀት አቅርቦ መጥቶ አይ ይሄ ጥሩ አይደለም ወይም ይሄ ሶፍት ዲተርሚኔሽን ትሩ አይደለም ወይም ፌደራሊዝም ትሩ አይደለም ወይም ኢትዮጵያ ባህዳዊ መቀጠል አለባት ብሎ ጥናታዊ መሰረታዊ ወረቀት ካመጣ ማለት ነው፣ እዚያም ትቶ ተወያይተን ለኢትዮጵያ የሚበጃት እኛ በሚናምነው መንገድ ማለት ነው፣ እውነታዊ ዳያሎግ ቁጭ ተባብለን አውሩተን ዲቤት አድርገን የኢትዮጵያ ችግር በዛ መንገድ ይፈታል ብለን ነው የምናምነው።
በአብዛኛው በሰሜን አሜሪካና በአውሮፓ የሚገኙ ምሁራንና ተጋባዥ እንግዶች የጥናታዊ ጽሑፎቻቸውንና የመንደርደሪያ ሐሳቦቻቸውን ባቀረቡበት በዚህ መድረክ ላይ ጽሑፋቸውን ካቀረቡት መካከል አንዱ አቶ ያሬድ ተርፈይሳ ናቸው።
ያቀረቡበት ምክንያት በቅርቡ the last few years የኦሮሞ ችግር ይፈታል በተባለበት ሰዓት በብዙ ኦሮሞ አክቲቪስቶችና ኢንተሌክቹዋሎች አይ ወደ ባሰ ችግር ውስጥ እየገባን ነው እና ነፃ መንግስት ነፃ ሀገር መመስረት አለብን የሚል ሐሳብ ስለመጣ ይሄ ፍሎት ያደረግ ስለነበረ ይሄን ነገር ለማድረግ እድል አለ ወይ? ለማድረግስ ምን አይነት ተግዳሮቶች አሉ የሚለውን ነገር አናላይዝ ለማድረግ ነበር ፔፐር መጻፍኩት።
አቶ ያሬድ በዚህ ኮንፈረንስ ላይ ጽሑፋቸውን ለማቅረብ ለምን እንደፈቀዱና በመድረኩ ላይ መሰል ሐሳቦች የመንሸራሸራቸውን እርባና እንዲያስረዳሉ።
ኦሮሞ ትልቅ ህዝብ ነው፣ ሳይዝ ኦፍ ጀርመኒ ቴሪቶሪያሊ። በህዝቡ ቁጥር ደግሞ ዩክሬን የሚያክል ነው። የገዳ ሲቪላይዜሽን ያለው ህዝብ ነው፣ ትልቅ ህዝብ ነው። መሟት የለበትም፣ የራሱ ማስተዳደር የሚችል ነው። ነገር ግን ደግሞ እንዳልኩ ከሌሎቹ ጋራ ምን አይነት ግንኙነት መኖር አለበት የሚለውን ኤክስፕሎር ለማድረግ ነው ፔፐሩን ያቀረቡት። ይሄኛው ለምንድን ነው ካልከኝ ኦሮሞ ኢንተሌክቹዋሎች የሚመጡበት ነው፣ በጣም አከብራቸው ሰዎች አሉበት ነው።
ለሁለት ቀናት በዘለቀው በዚህ ኮንፈረንስ ሉዓላዊትና ዲሞክራሲያዊት ኦሮሚያ እንዴት ዳግም መወለድ አለባት በሚል ሐሳባቸውን ካቀረቡ ምሁራን፣ ቴክኖሎጂን ለኦሮሞ ትግል እንዴት መዋል ይቻላል እስከሚሉ ጉዳዮች እስከቃኙ አቅራቢዎች ሐሳቦቻቸው ተሰምተዋል። ኮንፈረንሱ ከምሁራዊ የሐሳብ ልውውጥ ተሻግሮ ፖለቲካና የፖሊሲ አንድምታ ያላቸው ውይይቶችም ተደርገውበታል። ከነዚህ መካከል አንዱ ዩናይትድ ስቴትስ በኦሮሚያ ክልል በኢትዮጵያና በምስራቅ አፍሪካ ቀጠና ላይ የምታራምደውን የውጭ ጉዳይ ፖሊሲን የገመገመው መድረክ ይጠቀሳል። በዚህ ረገድ የኦሮሞ ፌዴራሊስት ኮንግረስ አመራር የሆኑት አቶ በቀለ ገርባ ይህንን ብለዋል።
When the TPLF was toppled by a youth movement calling for democracy,
ህወሓት የዲሞክራሲ ጥሪ ባቀረቡ ወጣቶች ከተገረሰሰ በኋላ ከአምባገነናዊ አገዛዝ ወደ ዲሞክራሲ የሚደረግ ሽግግርን መደገፍ ቅድሚያ የምትሰጠው የውጭ ጉዳይ ፖሊሲዋ እንደሆነ ዩናይትድ ስቴትስ አስታውቃለች። በዚህ ረገድ ወደ መረጋጋት ለመድረስ ቀዳሚ ጋሻ የሚሆነውን የሲቪል ማህበረሰቡን መደገፍ ቅድሚያ ሊሰጠው ይገባ ነበር። ከዚያ ይልቅ ዩናይትድ ስቴትስ ፖሊሲ ግለሰቡ አብይ አህመድን በመደገፍና በተቀናቃኝ የውጭ ኃይሎች ላይ ትኩረቷን አድርጋለች። ዩናይትድ ስቴትስ የሲቪል ማህበረሰቡን ችላ ብላለች፣ መዋለ ንዋይ ለማፍሰስም አልቻለችም። የዚህ ውሳኔ ውጤቱ ማህበረሰባዊ መቃቃር፣ ውድመት፣ የጭካኔ ተግባራት እና ጦርነት ሆኗል።
የዩናይትድ ስቴትስ የውጭ ጉዳይ ፖሊሲዎች አንድምታ በግላቸው ለማብራራት ከተጋበዙት ምሁራን መካከል አንዱ የዩናይትድ ስቴትስ ሰላም ኢንስቲትዩት ባልደረባ የሆኑት ጆሹዋ ሞስሪቭ ናቸው። የዩናይትድ ስቴትስ ወቅታዊ አቋም ከቀጠናውና ዓለም አቀፍ አንገብጋቢ ጉዳዮች አንጻር መታየት እንዳለበት በጠቆሙበት ማብራሪያቸው ይህንም ብለዋል።
If it had not been supportive of Abiy during his rise, if it had withdrawn, there's always
ዩናይትድ ስቴትስ አብይን ወደ ስልጣን ሲመጡ ባትደግፋቸው ኖሮ ያንን የሚና ክፍተት በደስታ ለመሙላት የተዘጋጁ አካላት ነበሩ። እኒያ አካላት ለዩናይትድ ስቴትስም ሆነ ለሰፊው የኢትዮጵያ ሕዝብ አሉታዊ አቋም ያላቸውንም ያካትታል ብዬ መከራከሪያን ለማቅረብ እወዳለሁ። እንደማስተውሰው የዩናይትድ ስቴትስ ብቻ አልነበረችም አብይ ወደ ስልጣን በመምጣታቸው ደስተኛ ነበረችው። እሳቸው ወደ ዩናይትድ ስቴትስ በመጡ ጊዜም በዚህ የሚኖረው ዳያስፖራ የተቀበለበትን ሁኔታ ማስተውሳለሁ። ለሁላችንም ተስፋ ሰጪ ነበር። ዩናይትድ ስቴትስ በግለሰቦች ላይ የበለጠ ትኩረት እንዳደረገች አስባለሁ። በሙሉ ልቤ በተቋማት እና በሲቪል ማህበረሰቦች ላይ ማተኮር እንዳለባት እስማማለሁ። ከግለሰቦች አገዛዞች የላቀ መረጋጋትን እንደሚያመጡ ተስፋ የሚጣልባቸው ተቋማት ናቸው።
በዚህ መድረክ ላይ የቀረቡት በርከት ያሉ ጽሑፎች የኦሮሞ ህዝብ እየተጋፈጣቸው ናቸው የተባሉ ችግሮችን የዳሰሱ ነበሩ። ጥናቶቹ ዘላቂ መፍትሄ ላይ ይደርሱ ዘንድ ግን የኢትዮጵያ መንግስት ተወካዮችም ሆነ የአጎራባች ህዝቦች ምሁራንን በመድረኩ ለማካተት ጥረት ተደርጎ እንደሆነ ለማህበሩ ፕሬዚደንት ዶክተር ቤሳ ረጋሳ ጥያቄ አቅርበናል።
ይነው የመንግስትን አልጠራንም ግን ያልጠራንበት ምክንያት እነሱ ሳንፈልግ ሳይሆን ከታይም ሁኔታ ነው። ታይም እንት ፕሮግራሞችን መጨረሻ ላይ ስናሟላ ሞላና ግን ኤኒታይም የመንግስት አሁን ፓርቲ ብልጽግና ፓርቲ መጥቶ የስለ ፖለቲካ መወያየት ከፈለገ እዚህ መጥቶ መወያየት ይችላል። ለምሳሌ ከፓን እንዳልኩ ከፓን ኢትዮጵያ ጋብዘን ነበር በኢትዮጵያ ዘርፍ የሚንቀሳቀሱ ፖለቲከኞችን ማለት ነው። ኑና በዚህ ላይ እንወያይ ስንላቸው አይ አሁን የጊዜው አጠረን በሰፊው ለመወያየት ኦኬ ወረቀት ለማዘጋጀት ለሚያጥረን በሚቀጥለው ጊዜ በተሳትፉን ደስ ይለናል ግን ኮንፈረንሱን ለመከታተል ደስተኛ ነን ስላሉን አሁን ኮንፈረንሱን እንዲከታተሉ ሊንክ ልከላችኋል ማለት ነውና አብዛኛውን የኢትዮጵያ ብሔር ብሔረሰብ አምጥተን ለመወያየት ሞከርን ነው።
ከተለያዩ ዘርፎች የተውጣጡት ምሁራን ስራዎቻቸውን ባቀረቡበት መድረክ ላይ አበይ ተናጋሪ ሆናሉ ተብለው ከተጠበቁት መካከል አቶ ጆዋር መሐመድ በመድረኩ ተገኝተው ንግግር አለማድረጋቸውን ተከትለው በማህበራዊ መገናኛዎች ላይ ውዝግብ ፈጥሯል። አቶ ጆዋር በሰሞነኛ ፖለቲካዊ አቋማቸው ምክንያት በመድረኩ እንዳይታደሙ ተደርጓል በሚል ማህበሩን የውቀሱም አልጠፉም። የማህበሩ የቦርድ ሊቀመንበር ፕሮፌሰር ጌታውን በንቲ በዚህ ጉዳይ ላይ ተጠይቀው መልሳቸውን ሰጥተዋል።
ፍሪ ነገር አትጎን ዘጋፊ በይሰ ጓሃሮቹ ግንበጭ ጀዋሪን ባይ ይጃለና
እውነቱን ለመናገር ጀዋሪን በጣም እንወደዋለን እናከብረዋለን። ከወጣትነቱ ጀምሮ ንቁ ተሳታፊ ነበር። የኦሳን ወጣቶች ክንፍ ከመምራት ጀምሮ ኦሳ ውስጥ አድጎ እስከ ኦሳ ፕሬዝዳንትነት ደርሶ ነበር። ግን የሆነው ነገር ፕሬዝዳንቱ ጋብዞት ነበር። የተጋበዘው ኪኖት ስፒከር ወይም አብይ ተናጋሪ ሆኖ እንዲመጣ ነበር። በኋላ የተነሳው ጥያቄ ምንድነው? ጀዋር ትልልቅ ሐሳቦችን ይናገራል። ሰዎች ከየቦታው ጥያቄ ይጠይቁታል። ከአብይ ተናጋሪነት ኪኖት ስፒከር ሲኮን ግን ተናግሮ መውረድ እንጂ ሰው ጥያቄ አይጠይቀውም። በርቀት ያሉ ሰዎች እንዲጠይቁት እድል መገኘት አለበት። ስብሰባው ላይ የተገኙት እንዲጠይቁት እድል መሰጠት አለበት የሚል ሐሳብ ተነሳ። ስለዚህ ኪኖት ስፒከር ወይም አብይ ተናጋሪ ከመሆን ፓናል ውስጥ ገብቶ ልክ አቶ በቀለ ገርባ እንዳቀረቡ ተናግሮ ሰዎች ሊጠይቁት እድል ያገኙ ተባለ። ይሄው ተነግሮት መጨረሻ ላይ ራሱ እንደማይካፈል ገለጸ። ይሄው ነው የሆነው።
በዚህ ኮንፈረንስ ለአመታት በመሁራን ዘንድ ክርክር የፈጠሩ ከብሔሩ ውጪ ባሉ መሁራን በኩል የአጸፋ ሙግት የሚቀርብባቸው ርዕሰ ጉዳዮችም ተነስተዋል። በቀጣይ መሰናዶቻችን ከነዚህ ርዕሰ ጉዳዮች መካከል የተወሰኑትን መራርጠን ከሁለት ተሟጋች ወገኖች የሚቀርቡ ሐሳቦችን ለማስተናገድ እንሞክራለን። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ።
የአምስት ምሽት ዝግጅታችን አሁንም እንደቀጠለ ነው። ተከታዩ ዘገባችን ደግሞ በትግራይ ክልል የሚገኝ አንድ የወጣቶች ማዕከል የሚያስቃኘን ይሆናል። አንድ መቀሌ ላይ የሚገኝ ዲያስፖራ ክራስተር ማዕከል የተሰኘ ተቋም ስር የሚንቀሳቀሱ ወጣቶች በአካባቢያቸው በሚገኙ ቁሳቁሶች በሚገነቧቸው ማሽኖች የኗሪዎችን ህይወት እያቀለሉ እንደሆነ ተሰምቷል። ስራዎቻቸው ወደ ሌላው የኢትዮጵያ ክፍል ተስፋፍቶ የማየት ህልም ያላቸው የተቋሙ ወጣቶች የሰላም እጦት ግን ያሰቡት እንዳይሰምር እያገዳቸው መሆኑን አስረድተዋል። ከወጣቶቹና ከተጠቃሚዎቹ ጋር ቆይታ ያደረገው ዓለም ፍስሐ ቀጣዩን ዘገባ ልኳል።
በክላስተር ማዕከሉ የእንጨትና ብረታ ብረት ስራዎች፣ የጨቃጨቅ ውጤቶችና የቆዳና የኤሌክትሪክ ስራዎች ይገኛሉ። ማርግ ገብረመድህን ከወጣቶቹ አንድ ነው። ማርግ የሰራቸው ማሽኖች እንዲህ ይገልጣቸዋል።
ማውኪያ አለ ለዳቦ፣ ብስኩት፣ ኬክ እንዲሁም ለኩኪ ስራ አገልግሎት የሚል ማውኪያ አለ። እንደዚሁም ለእንስሳት መኖ መቀናበሪያ ይውላል። ሌላው መዳመጫ አለ ለብስኩት ስራ፣ ለኩኪ ስራ እንደዚሁም ለደረቅ ኬክ ስራ የሚውል መዳመጫ የሚባል ማሽን አለ። ሌላው ደግሞ አግሮ ፕሮሰሲንግ ቢተር ማሽን አለ ለካሮት፣ ድንች፣ ለቲማቲም፣ ቃሪያ እንደዚሁም በእኛ አካባቢ ዋይልድ ፍሩትስ አሉ በራህ ላይ በራሳቸው የሚያድጉ ለምግብነት የሚውሉ ዝርያዎች አሉ። እነሱም ቢተደርጎ ብስኩትና ለዳቦ ስራ አገልግሎት እንዲውሉ ለእንደዚህ አይነት አገልግሎት የሚውል ማሽንም ስለቻሉ በአጠቃላይ በዳቦ በኬክ በእርሻና የእርሻ ውጤት ማቀናበሪያ ማሽኖች በመስራት ላይ መስማር ቸምገኙ
ማርግ ለዚህ ማሽኖች የምትጠቀምባቸው ማቴሪያል ከየት እንደተገኘው?
አብዛኛው ማቴሪያል ሎካል ነው። ማለት አንድ መደብር የሚባል ቦታ አለ። ከተለያየ አካባቢ እየተሰበሰበ የሚመጣ ብረታ ብረት ቀዛ ነው የሚገኘው። ከዛ እያመጣን ሞዲፋይ ያደረግን ነው የምንሰራው። አብዛኛው የምንጠቀመው ስቴንለስ ስቲል ነው። ለምግብ አገልግሎት ሲሆን ስቴንለስ ነው የምንጠቀመው። ለቦዲና እግር አገልግሎት ሲሆን ደግሞ ሚል ስቲል ነው የምንጠቀመው። መደብር ከሚባል አካባቢ እየገዛን ሎካል ከሆነ ማቴሪያል ነው የምንጠቀመው።
ማርግ የሰራቸው ማሽኖች በወርክሾፕ ብቃታቸው ከተረጋገጠ በኋላ ወደ ተለያዩ የህብረተሰብ ክፍሎች እንደሚያደርስ ይናገራል።
እስከ አዲስ አበባ ድረስ ልክ ነበር። ደሴን፣ ትግራይ፣ መቀሌና አክሱም፣ አዲግራት የተለያየ አካባቢዎች ይሰራጩ ነበር። ከጦርነት በፊት ከጦርነት ወዲህ በጣም ሊሚትድ የሆነ ስራ ነው እየተሰራ ያለው። በአጠቃላይ በመቀሌ ከተማ አካባቢ የተወሰነ ነው አሁን እየሰራ ነው ያለነው። ከጦርነት በፊት በአጠቃላይ የቤተ ሙከራም ስላለ በባለቤት የሚተዳደር የብስኩት ማምረቻ ድርጅት አለ። የምንሰራቸው ማሽነሪዎች እዛ ነው የሚሞከሩት። ደንበኛ ሲመጣ እኛ ስራ ቦታ ላይ ማሽኑ እንደሚሰራ ሙከራ ሲደረግ ያያል። ከዛ በኋላ ተሞክሮ ይወሰድና ራሱ ወርክሾፕ ላይ ይሰራበታል። እና በአጠቃላይ ከኔ ወርክሾፕና ከባለቤት የጀመረ 19 ሰራተኞች ነበሩ። አሁን ግን ወደ አራት ሰራተኞች ወርዷል። ቁጥሩ በጣም አነስተኛ ነው።
ማርግ ወደ አስሩ የላቀ ደረጃ ለመድረስ ምኞት ሲገልጽ ሰላም ይላል።
ምኞቴ ለመግለጽ ያክል የሰው ልጅ ከምንም ነገር በላይ መጀመሪያ የሚመኘው ሰላም ነው። ሰላም እንዲሰፍን የሰው ልጅ በተፈጥሮ የተሰጠው የመኖር ጸጋ እንደዚሁም የአንደኛ ክፍለ ዘመን የሚፈቅድለት የኑሮ ደረጃ ላይ ሆኖ እንዲኖር መጀመሪያ ሰላም የሆነ አንድ ህብረተሰብ ከሌላው የዓለም ህብረተሰብ ጋር እንዲነግድ፣ ልምድ እንዲለዋወጥ፣ ያለውን ጸጋ እንዲሸጥ፣ ከሌላው ዓለም ደግሞ ጸጋ እንዲገዛ፣ ለዓለም ማበረከት ያለበት ከእያንዳንዱ ሰው የሚጠበቀው ነገር እንዲያበረክት፣ እንደዚሁም ደግሞ ከዓለም የሚፈልገውን ነገር እንዲወስድ ሰላም ሲኖር ነው ዋናው መሰረታዊ ነገር። እና ሰላም ሊሰፍን እመኛለሁ። ምኞቴ ነው መግለጽ የምችለው ብቻ።
የማዕድን ገብረ መድህን ሰዎች ከሆኑ ማሽኖች አንዱ በመግዛት ኑሮውን እየመራ ያለ ደግሞ ሐዲስ ገብረ እግዚአብሔር ይባላል።
ያው ስማቸው ስፔሻሊስት ፊተርን ይባላል። መዳመጫ ማለት ነው። እንደዚህ ሚክሰር አለ፣ ሌላ ደግሞ ማጥረሻ አለ። ዋጋቸው በጣም ሐሪፍ የሆነ ዋጋ ነው ያላቸው። እንግዲህ ከውጭ ስታመጣቸው በጣም ውድ ናቸው። ለምሳሌ በየሽቶር ዋጋ ስናይ ከ500,000 በላይ ሊሆን ይችላል፣ ወይም 300,000 ሊሆን ይችላል። በዚህ ግን ከ150,000 በታች ነው የገዛነው በእኛ። ያው ስፔሻሊ የምንዛሬው የተሻለ ያለ አሁን እቃዎች በተወደዱት ጊዜ ሊወደድ ይችላል። እኛ ስንገዛው ግን በጣም በ120,000 ካው ነው የገዛነው። ሌላ ደግሞ ምን አለ፣ ያው ውጣ ውረድ የለውም። በቀላሉ ማግኘት እንችላለን። ማሽኑ ቅርብ እስከሆነ ድረስ ለእኛ ብዙ ከመንግስት የምንጋላባት ምንም እንትን ችግር የለውም። ማለት የዶላር አምጣ የምንም አምጣ የለውም። ያው በካሽ በኪሳችን ውስጥ የምናገኘው በራሳችን ምንዛሬ ወይም በሀገራችን ብር ገዝተን ነው የምናገኘው በቀላሉ ማለት ነው።
እሺ ሀዲስ፣ እስኪ ከማዕረግ ከገዛህባቸው ማሽኖች ምን እያመረትክ ነው ወደ ህብረተሰብ እያቀረብክ ያለው?
በእነዚህ ማሽኖች የምናመርታቸው ምርቶችን የመጀመሪያው ብስኩት ነው። ከዛ ዳቦ አለ፣ ኮኪስ አለ፣ አጠቃላይ ሌሎች የአግሮ ፕሮሰሲንግ መስራት እንችላለን በዛ ማለት ነው። ስለዚህ እነዚህ ነው የምናመርተው። ለጊዜው በብዛት ግን በብስኩት ነው የምናመርተው እኛ።
ሌላኛው የማሽን ስራዎች ባለቤት ደግሞ ወጣት ኪድ ጌታቸው ይባላል።
መሽነሮቹ ለዳቦ መሽን የሚሰሩ አሉ። እኛም ስራቸው የዳቦ መሽን የሚሰሩ አሉ። በኤሌክትሪክና በእንጨት የሚሰሩ አሉ። የወፍጮም አለን። የወፍጮ እህል የምትፈጩት ዳቦ የሚሰሩትን ዳቦ ከ50 ዳቦ ጀምሮ እስከ 2000 ዳቦ የሚሰራ አሉ። በእንጨት የሚሰራና በኤሌክትሪክ እንደየአቅሙ። ሌላም የወፍጮ እንሰራለን። ከሲንግል ፌዝ ጀምሮ እስከ ስሪ ፌዝ የወፍጮ መሽኖች እንዳለ እንሰራለን። ጥራጥሬ የሚፈጩትን እነዛ በርበሬ፣ ሽሮ የሚፈጩትም አሉ። እነሳ ሁሉንም ደግሞ ለሰው እንሸጣለን። የምንሸጠው ስራ ለሰው ችግር የሚቀርፉ ናቸው።
ወጣት ኪዱ የሰራቸው ማሽኖች ወደ ተለያዩ ቦታዎች መድረሳቸው እንዲህ ይገልጻል።
ያው የሰራናቸው ስራዎች ብዙ ናቸው፣ በሺዎች የሚቆጠሩ ናቸው። እስከ አማራ ክልልም ኦሮሞ ክልልም ሶማሌም እስከ ዲላም እናደርሳለን። የኛ ስራዎች ብዙ ይሄዳሉ። መከላከያ፣ ፌዴራል ፖሊስ፣ ዩኒቨርሲቲዎች አሉ። ጎንደር ዩኒቨርሲቲ፣ ባህርዳር ዩኒቨርሲቲ፣ ዲላ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲም ጭምር ሁሉ እንሰራለን። ከዚህ ወጥተን ለእነሱም ችግር እየቀረፍን ነበር ማለት ነው። ማቴሪያሉ ከአዲስ አበባ ነው የሚገባው። በአዲስ አበባ ነበር የሚገባልን። አሁን ማቴሪያል እጥረት አለን። ምንም የሚገባ ነገር የለም። የማቴሪያል አይደለም የሚበላም ራሱ በመከራ ነው ያለ ነው አሁን ማለት ነው። የሰራተኞች ብዛት እስከ ቋሚ እስከ 30 ነበሩ። በጊዜውነት ካምሳ ይደርሳሉ።
ወጣት ኪድ ጌታቸው በርከት ያለ ማሽነት በመስራት ወደ ተሻለ ኑሮ ደርሶ እንደነበር ሲናገር ወደ ነበረበት ለመመለስ እስላም አስፈላጊነት ወሳኝ ነው ይላል።
ያው ለሁሉም ነገር እኛ አላወቅነውም። ያው በእድሜያችንም እንደዚህ ገጥሞን አያውቅም። በእድሜም ትንሽ ያነሰ ያልኩኝና በእድሜም እንደዚህ ያጋጥሞኝ አያውቅም። እኔ እንደዚህ አይመስለኝም። የሰላም ጥቅሙ አሁን ነው የገባን። ሰላም ቢኖር ሁሉ ነገር ሰርተህ ትገባለህ። ያገኘው ነገር ቤተሰብህም ታስተዳድራበታለህ። አሁን ጭራሽ ለቤተሰብ አይደለም ለራስህም ለአንድ ህይወት ለማቆየት ትግል ነው ያለነው። ትልቅ ትግል።
አለም ፍሳሃን ለዘገባው እናመሰግናለን። እኛም ፕሮግራማችንን በዚሁ እናጠቃልላለን። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደህና ደሩ። Thank you.